ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 13 2015 ዓ.ም ምረት ዝግጅታችን ጀመረ።
የኢትዮጵያ ብሔራዊ ባንክ ከውጭ ወደ አገር ቤት በሚገቡ 38 የምርት አይነቶች ላይ ከጥቅምት 7 2015 ዓመተ ምህረት ጀምሮ የውጭ ምንዛሪ እገዳ መጣሉን አስታውቋል።
የአጭር ጊዜ መፍትሄ ነው። ሌሎች ናቸው እናቆማቸው ወይም ልናግድ የማንችላቸው ምርቶች ዛሬ ማዳበሪያ፣ ጋዝ፣ እነዚህ ናቸው ትልቁን ድርሻ የሚወስዱት እና እነዚህኞቹ በፊትም ብዙ ድርሻ ያላቸው እንደ የተወሰነ ተዋጽኦ ያደርጋሉ ከማለት ውጭ በቂ ናቸው ማለት አይደለም።
ውሳኔውን አስመልክቶ ካነጋገርናቸው የምጣኔ ሀብት ባለሙያዎች መካከል አንዱ የሆኑትን ፕሮፌሰር መንግስቱ ከተማን ነው የሰማችኋቸው። ሙሉ ዝግጅቱ ከዜና በኋላ ይቀርባል።
በአይነቱ የመጀመሪያውና ልዩ ቢሆንም ሰዎች ከምናቀው ካርታ ከተለመደው በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው።
አሁን ደግሞ የሰማችኋት ሃና በርሱባ ትባላለች። የትዳር ተጣማሪዎች ግልጽ ውይይት ባህል እንዲያዳብሩ የሚያግዝ የጨዋታ ካርድ የሰራች ወጣት ናት። የምሽቱ እንግዳችን ናት።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥቅምት 13 2015 ዓ.ም ምሽት ዝግጅታችንን እነሆ ጀምረናል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታ ነን። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የአልሸባብ ታጣቂዎች ቡድን በሶማሊያ ደቡባዊ የወደብ ከተማ ኪስማዩ የሚገኝ አንድ ሆቴል ላይ ጥቃት መክፈቱን እማኞች ተናገሩ። እኩለ ቀን ገደማ ታውቃል ከተባለው ሆቴል ፊት ለፊት አስቀድሞ የፍንዳታ ድምፅ ከተሰማ በኋላ የታጠቁ ሰዎች ሆቴሉን ጥሰው እንደገቡም ተነግረዋል። እማኞች እንደተናገሩት እንዲሁም ከስፍራው የተገኙ ቪዲዮዎችም እንደሚያሳዩት በሆቴሉ አቅራቢያ በጥቃት አድራሾችና በጸጥታ ኃይል አባላት መካከል የተኩስ ልውውጥ ተደርጓል። የአደጋ ጊዜ እርዳታ ሰጪ መኪኖች ወይም አምቡላንሶች ሆቴሉ ወደሚገኝበት የኪስማዩ ወደብ ጎዳናም ሲያመሩም ታይተዋል። ታውቃል ሆቴል በአካባቢው ሽማግሌዎችና የንግድ ማህበረሰብ መሪዎች የሚዘወተር ስፍራ እንደነበረም ተሰምተዋል። በጥቃቱ በትንሹ 3 ሰላማዊ ሰዎች እንደተገደሉ የዓይን እማኞች ተናግረዋል። አልሸባብ የተባለው የታጣቂዎች ቡድን ለጥቃቱ ኃላፊነቱን ወስዷል። በዩጋንዳ ዋነኛ ሆስፒታል ውስጥ ባለ የማቆያ ጣቢያ ውስጥ የሚገኙ 2 ሰዎች የኢቦላ ቫይረስ እንደተገኘባቸው ይፋ ሆኗል። ይህም በጣቢያው ውስጥ ያሉ የኢቦላ ህመምተኞችን ቁጥር 5 እንዳደረሰው የሀገሪቱ የጤና ሚኒስትር አስታውቋል። እኒህ ታማሚዎች በሀገሪቱ መናገሻ ካምፓላ የሚታወቅ የበሽታ ስርጭት የመጀመሪያ ማሳያ ናቸው ተብሏል። የአሁኑ ውጤት ይፋ የተደረገው የሀገሪቱ የመረጃ ሚኒስትር የኢቦላ ወረርሽኝ በቁጥጥር ስር መዋሉን ሁሉም ነገር ደግሞ በአመቱ መጨረሻ ላይ ይገታል ተብሎ እንደሚጠበቅ ባስታወቀ ማግስት ነው። የሀገሪቱ መንግስት የሶስት ሳምንት የእንቅስቃሴ ገደብ በሙባንዲና ከሳንዳ ቀጠናዎች ላይ ጥሏል። እኒህ ስፍራዎች የደቡብ ሱዳን ዝርያ የሆነው የኢቦላ አይነት የተቀሰቀሰባቸው የሀገሪቱ መካከለኛ ክፍል ስፍራዎች እንደሆኑ ቀደም ባለው ጊዜ ተገልጿል። አርብ ዕለት በሀገሪቱ መንግስት በኩል የወጣው መግለጫ እስካሁን ወረርሽኙ 65 ሰዎችን እንዳጠቃ 27 ሰዎችን ደግሞ እንደገደለ አስታውቋል። ይሄ ቁጥር በካምፓላ የተገኙትን የመጀመሪያዎቹን 3 ተጠቂዎች ማካተቱ አልተገለጸም። መንግስት ባለፈው ሳምንት የተመዘገቡት 2 የኢቦላ ተጠቂዎች ሙባንዲ ከሚባለው ስፍራ የመጡ እንጂ በዋናው ከተማ የተገኙ እንዳልሆኑ አስታውቋል። ዘገባው የሮይተርስ ነው። ሩሲያ በሰላማዊ ሰዎች የኃይል አውታሮች ላይ መጠነ ሰፊ ጥቃት በመክፈቷ ምክንያት ሀገር አቀፍ የኃይል መቋረጥ እንደተከሰተ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትናንት በቪዲዮ በተላለፈ ንግግራቸው አስታውቁ። የዩክሬን ባለሥልጣናት በሀገሪቱ የሚገኙ 1.5 ሚሊዮን ቤቶች ያለ ኤሌክትሪክ ኃይል መቅረታቸውን ተናግረዋል። ዘለንስኪ ግን አብዛኞቹ የሩሲያ ሚሳይሎችና ድሮኖችን መጥተው መጣላቸውን በመግለጽ ቀደም ብሎ በሀገራቸው የጦር ኃይል በኩል ከምድርና ከባህር ከተነሱት 33 ሚሳይሎች መካከል 18 መክሸፋቸውን የሚገልጸውን መግለጫ በድጋሚ አጠናክረዋል። ሀገራቸው ሙሉ በሙሉ የሩሲያ ጥቃትን ለመመከት የሚያበቃ አቅም በአሁኑ ጊዜ ባይኖራትም ከአጋሮቻቸው ጋር በመሆን በአስፈላጊው ደረጃ ቀስ በቀስ እንደሚደርሱ እርግጠኛ መሆናቸውን አስታውቀዋል። ባለፉት ሁለት ሳምንታት ሩሲያ በዩክሬን የኃይል ጣቢያዎች፣ የውሃ አቅርቦት ስርዓትና ሌሎች ቁልፍ መሠረታዊ ልማቶች ላይ ጥቃቷን አጠናክራለች። ትናንት ባስተላለፉት ንግግራቸው ዘለንስኪ ባለሥልጣናት በጥቃቶች ምክንያት የኃይል መቆራረጥ በገጠማቸው ግዛቶች ውስጥ የተቋረጠውን ኃይል መልሰው ለመቀጠል መቻላቸውን ተናግረዋል። ከአውሮፓውያኑ ጥቅምት 10 ወዲህ በተከፈቱ ጥቃቶች የዩክሬን 30% የኃይል ጣቢያዎች መውደማቸውን ዘለንስኪ ተናግረዋል። የሀገሪቱ ጠቅላይ ሚኒስትር ደኒስ ሽሚየል የበረታው የሚሳይልና የድሮን ጥቃት አዲስ የዩክሬናውያን ስደተኞችን ወጀብ እንዳያስነሳ አስጠንቅቀዋል። በዩክሬን የኤሌክትሪክ ኃይል፣ የማሞቂያ አቅርቦት፣ ውሃ ከሌለ ይሄ አዲስ የስደተኞች ሱናሚ ይፈጥራል ብለዋል። ፍራንክፈርተር አርገማይን ዥንተንግ እሰኘ የጀርመን የዜና አውታር። በዓለም የተለያዩ ቦታዎች ከተደረጉት ሁሉ ከፍተኛው ነው የተባለ በሺዎች የሚቆጠሩ ኢራናውያንን ጨምሮ ወደ 80,000 የተገመቱ ሰዎች የተሳተፉበት በኢራናውያን ሴቶች ለተመራው ተቃውሞ አብሮነትን ማሳያ ሰልፍ በጀርመን በርሊን ተካሂዷል። ኢራናውያን ወደ በርሊን ያቀኑ ሲሆን በስዊድን፣ ጣሊያን፣ ፈረንሳይ፣ ስዊዘርላንድና ሌሎች የአውሮፓ ከተሞችም ሰልፎች መደረጋቸውን የሚያሳዩ ምስሎች ወጥተዋል። በለንደን፣ ቶሮንቶ፣ ዋሽንግተንና ሎስ አንጀለስም ተጨማሪ ሰልፎች ተደርገዋል። በበርሊኑ ሰልፍ ላይ የተሳተፈችው ማሩ የተባለች ኢራናዊት እዚህ ቦታ የተገኘነው ለኢራን ሕዝቦች አብረናችሁንን ለማለት በመሆኑ ደስተኛ ነኝ ብላለች። ሌሎች ለቪኦኤ ሀሳባቸውን የገለጹ የሰልፍ ተሳታፊዎች በኢራን ጎዳናዎች ሕይወታቸውን ለሚያጡት አብሮነታቸውን ለማሳየት በማሰብ ለሰልፍ እንደወጡ አስታውቀዋል። ከኢራን ውጪ በርካታ ኢራናውያን በሚኖሩባት ሎስ አንጀለስ ሰልፈኞች በተዘጋው የከተማው ክፍል በኩል በቀስታ የሚተም የጋራ የእግር ጉዞ አድርገዋል። ለኢራን መንግስትን ውድቀት ተመኝተዋል፣ ነጻነት እንሻለን በማለት በጋራ ጥሪ ሲያቀርቡም ተሰምተዋል። ስድስተኛ ሳምንቱን የያዘው እየበረታ የመጣው ሴቶች የመሩት ተቃውሞ የተነሳው መሐሳ አሜኒ የተባለች ወጣትን ሞት ተከትሎ ነው። የሀገሪቱን አወዛጋቢ ያለባበስ ደንብ በመጣስ በመስከረም አጋማሽ በኢራን ስነ ስርዓት አስከባሪ ፖሊሶች የተያዘችው መሐሳ ከሶስት ቀናት በኋላ በስር ላይ እንዳለች ሕይወቱ አልፏል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር እንድትቆዩ እንጋብዛለን።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 13 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
የመጀመሪያው መሰናዷችን ደሬ በበርካቶች ዘንድ መነጋገሪያ የሆነውና በቅርቡ ደግሞ የኢትዮጵያ ብሔራዊ ባንክ ይፋ ያደረገውን ውሳኔ አስመልክቶ አንተ ከባለሙያዎች ጋር ያደረከው ውይይት ነው። እንደሚታወቀው የኢትዮጵያ ብሔራዊ ባንክ ከውጭ ወደ ሀገር ቤት በሚገቡ 38 የምርት አይነቶች ላይ ከጥቅምት 7/2015 ዓ.ም ጀምሮ የውጭ ምንዛሪ እገዳ መጣሉን ጥቅምት 4/2015 ዓ.ም ባወጣው መግለጫ አስታውቋል።
አዎ፣ ውሳኔው ደግሞ በተለያዩ የንግድ ዘርፍ የተሰማሩት ነጋዴዎችንና ሸማቾችን አስደንግጧል። መንግስት ግን ይህ የማስተካከያ እርምጃ እንደሆነና ጊዜያዊ መሆኑን ነው የገለጸው። ይህ ማለት እገዳው የአብይ ወይም ማክሮ ኢኮኖሚውን ለማረጋጋትና እድገትን ለማረጋገጥ ነው በሚል የተወሰደ ነው።
ስለዚህ ደሬ፣ ይህን አስመልክቶ ሁለት የምጣኔ ሀብት ባለሙያዎችን አነጋግረሃል። ፕሮፌሰር መንግስቱ ከተማና ዶክተር ደግዬ ጎሹ በዚህ ውሳኔ ጥቅሞችና ጉዳቶች ዙሪያ የሙያ አስተያየታቸውን ያካፍሉናል። በዋናነት ግን ሁለቱም ውሳኔው የተባሉትን ችግሮች ለመቅረፍ ጊዜያዊ እንጂ ዘላቂ መፍትሄ የማያመጣ መሆኑን ነው የገለጹት። በቀጥታ አንተ ከምጣኔ ሀብት ባለሙያዎቹ ጋር ወዳደረከው ቆይታ እንለፍ።
የኢትዮጵያ ብሔራዊ ባንክ እገዳውን ያስተላለፈው የውጭ ምንዛሬ እጥረትና እየናረ የመጣውን የጥቁር ገበያ ለመቆጣጠር መሆኑን አስታውቋል። የምጣኔ ሀብት ባለሙያው ዶክተር ደግዬ ጎሹ በእገዳው ከተካተቱት አንዳንዶቹን የምርት አይነቶች በመዘርዘር የእገዳውን ዓላማ እንደሚከተለው ያስረዳሉ።
ከውጭ የሚገቡ ናቸው። በአብዛኛው የውጭ ምንዛሬ የሚያስፈልጋቸው ስለሆነ እነሱ የውጭ ምንዛሬ አይመደብላቸውም ማለት ነው። ወደ 38 አይተሞች ናቸው። በአብዛኞቹ ምግብ ነክ ያልሆኑ ናቸው። የምግብ ነክም አሉ በእርግጥ የታሸጉ ወይ እና ሌሎች የቢሮ የእቃ የተገጣጠመ አውቶሞቢሎች፣ ሞተር ሳይክሎች፣ ፍራፍሬዎች፣ የታሸጉ አልኮልና አልኮል ያልሆኑ መጠጦች እንደ ሳሙና እና ሌሎች ውበት መጠበቂያዎች ብቻ በአጠቃላይ 38 ናቸው። አብዛኞቹ ግን ምግብ ያልሆኑ ሸቀጦች ናቸው። እንግዲህ ስታዲው የገደቡ ዓላማ የሚለው አሁን በተፈጠረው ዓለም አቀፋዊ አለመረጋጋት ወይም ግሎባል ሾክ የሚባለው የፈጠረውን የዋጋ ውበት ለመቆጣጠር እንዲያስችል በተለይም የውጭ ምንዛሪያችንን ቆጥበን በጣም ወሳኝ ለሆኑ ሸቀጦች ማስመጫ እንዲሆን ነው። በተለይም ምግብ፣ መድኃኒትና የምርት ግብአቶችም ማለት ነው።
የኢትዮጵያ መንግስት ያስተላለፈውን ውሳኔ በሚመለከት የአሜሪካ ድምጽ ያነጋገራቸው ባለሙያዎች አዎንታዊና አሉታዊ መልኮቹን ገልጸዋል። የኢትዮጵያ ኢኮኖሚስቶች ማህበር ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ መንግስት ውሳኔዎቹን ያሳለፈበትንና አገሪቱም ያለችበትን ሁኔታ መረዳት አዎንታዊ ጠቀሜታውን ለመገንዘብ ይረዳል ይላሉ።
በዋናነት እንግዲህ ለምንድን ነው መንግስት የወሰነው የሚለውን ማየት የሚያስፈልግ ይመስለኛል። አሁን ሀገሪቱ በተለይ የውጭ ምንዛሬ እጥረቱ በጣም ከፍተኛ ነው። በዛ ላይ የህገወጥ የውጭ ምንዛሬ ዝውውርም በስፋት እየታየ ስለሆነ እነዚህን በተወሰነ ደረጃ ይቀርፋል በሚል የተተገበረ ነው የሚመስለኝ እኔና። ምናልባት ጥቅሙ ምንድን ነው የሚለውን ለማየት በአንድ በኩል የዚህን የውጭ ምንዛሬ እጥረቱን በተወሰነ ደረጃ ይቀርፋል፣ ለእነዚህ ምርቶች እናውል የነበረውን የውጭ ምንዛሬ ሌሎች መሰረታዊና ወሳኝ የሆኑ ምርቶችን አለማስገባት ወይም አለመግዛት የምንችላቸውን የማንችላቸውን እንደነ ነዳጅ፣ ማዳበሪያ፣ መድኃኒት የመሳሰሉትን ለመግዛት ያስችላል። በተወሰነ ደረጃ እንግዲህ እነዚህ ላይ ውል የነበረውን ወደዛ መቀየር ስለሚቻል ማለት ነው።
ፕሮፌሰር መንግስቱ ውሳኔው ህገወጥ ምንዛሬውንም በተወሰነ ደረጃ ይቀርፋል ብለው እንደሚያምኑ በመግለጽ ምክንያታቸውንና ሌሎች ጥቅሞች ያሏቸውን እንደሚከተለው ያብራራሉ።
በሁለተኛ ደረጃ ይሄ ህገወጥ የውጭ ምንዛሬውን በተወሰነ ደረጃ ይቀርፋል ብዬ ገምታለሁ። ምክንያቱም በተለይ አሁን እነዚህ እገዳ የተጣለባቸው 38 አካባቢ የምርት አይነቶች ከጊዜ ወደ ጊዜ ከገበያ ውስጥ እየወጡ መሄድ አለባቸው፣ ምክንያቱም ከውጭ እንዳይገቡ ተብሏል። ግን ከሁለት ወር ከሶስት ወር በኋላ ገበያ ውስጥ የሚታዩ ከሆነ እነዚህ ምርቶች ህገወጡ እንቅስቃሴ አሁንም አለ ስለሚያስብል ያንን ለመከታተል ለመቆጣጠርም ስለሚያስችል ለመቀነስ ትልቅ አስተዋጽኦ ይኖረዋል። ሌላው ደግሞ እንግዲህ ከዚሁ ጋር ተያይዞ ምናልባት የሀገር ውስጥ ምርቶችን አምራቾችን የማበረታታት አዎንታዊ ተጽዕኖም ይኖረዋል። አንዳንድ ምርቶች አሁን የተከልከላ የተደረገባቸው ምርቶች በሀገር ውስጥም ጥራታቸው ይለያይ መጠናቸው ይለያይ እንጂ የሚመረቱም አሉና እነዛን ምርቶች የማበረታታት የማይመረቱትንም ቢሆን ወደ ማምረት የመግባት እድል ስለሚሰጥ በተወሰነ ደረጃ ጥራት ላይ ተሰርቶ መጠን ላይ ተሰርቶ እና የሀገር ውስጥ ምርት ለመጨመር አስተዋጽኦ ያደርጋል። በተለይ ግብርና ምርቶች ላይ ብቻ የማምረት ላይ ያተኮረውን ኢኮኖሚ ወደ ፋብሪካ ውጤት ምርት መሄድን ያበረታታል የሚል ግምት አለ። ይህን ሲያበረታታ ይሄ የውስጥ ኢንዱስትሪ ስፋፋ ደግሞ በተወሰነ ደረጃ የስራ እድልም የመፍጠር አዎንታዊ ተጽዕኖ ይኖረዋል። ጥቅሙ ይሄ ነው።
ዶክተር ደግዬ መንግስት ለዘረዘራቸው ሸቀጦች የውጭ ምንዛሪ መመደብ ካቆመ ቆይቷል። ስለዚህ ቀድሞውንም ምንዛሪ የማያገኙ በመሆኑ ውሳኔው የውጭ ምንዛሪ በማስገኘት ረገድም ሆነ የኑሮ ውድነቱን በመቀነስ የሚያመጣው ለውጥ ያለ አይመስለኝም ይላሉ።
እስካሁን ቢሆን ባለው ነባራዊ ሁኔታ የውጭ ምንዛሪ ለእነዚህ ለተዘረዘሩት ሸቀጦች በጣም ቆይቷል። መንግስት የውጭ ምንዛሪ መመደብ ካቆመ ማለት ነው። ለምሳሌ መኪና ብትወስድ ብዙ ካምፓኒዎች 4-5 ዓመት ሆናቸዋል የውጭ ምንዛሪ ሲመደብላቸው አቁሟል። የውጭ ምንዛሪ ምንጭ ያለው ሰው ብቻ ሲመጣ እንደ ወኪል ሆነው ያስመጣሉ እንጂ የለም። አንዳንዶቹ ደግሞ እንዲሁ ያስመጣሉ። ስለዚህ በአብዛኛው የውጭ ምንዛሪ ከዚህ ሴቭ እንቆጥብና ለሌሎች ነገሮች እናውለዋለን የሚለው ብዙም የሚሆን ነገር አይደለም። እስካሁን ድረስ ብሔራዊ ባንክ መመደብ ካቆመ ለብዙ ነገሮች እንግዲህ ለመንግስት ተቋማት እንኳን ቆይቷል። ብዙ 3-5 ዓመታት ሆነዋል። ለተወሰኑ ነገሮች በጣም የውጭ ምንዛሪ እጥረቱ በከፍተኛ ደረጃ እየባሰ ስለመጣ ማለት ነው። ስለዚህ አሁን ስላልመደበ እስካሁንም አይመደብላቸውም፣ ግን ይመጣሉ በፍራንኮ ቫሉታ መልክ ማለት ነው። በተቃራኒው ደግሞ ይህን ፍራንኮ ቫሉታ ሊቆጣጠር የሚችልበት መንግስት ጥሩ ሬጉላቶሪ ፍሬምወርክ ስለሌለው በዚህ ምክንያት ችግሩ የሚቀጥል ነው የሚሆነው ማለት ነው። ስለዚህ የውጭ ምንዛሪ ላይ ይፈጥራል ወይም አቅርቦትን ያሻሽልናል የሚለው የሚመስል ነገር አለ። ነባራዊ ሁኔታው እንደዛ ስላልሆነ ማለት ነው።
ሸቀጦቹ ቀድሞውንም ወደ አገር ውስጥ ይገቡ የነበሩት መንግስት በፈቀደላቸው የውጭ ምንዛሪ አልነበረም የሚሉት ዶክተር ደግዬ ፍራንኮ ቫሉታ ድሮም ነበር አሁንም አለ፣ ብሔራዊ ባንኩ የመቆጣጠር አቅሙን እስካላሳደገ ድረስ ወደፊትም ይቀጥላል ይላሉ።
ምን መሰለህ፣ ገደቡ ምንም ትርጉም የለውም ነው፣ ሪሌቫንት አይደለም ገደቡ ራሱ። እነዚህም በማቆማችን መንግስት የውጭ ምንዛሪ ለነዚህ ሸቀጦች እየመደበ በአግባቡ ቢሆን ኖሮ አሁን መመደቡ ስለሚያቆም ይህንን ለሌላ በጣም ስትራቴጂክ ለሆኑት ኢምፖርቶች ለምግብ፣ ለመዳበሪያ፣ ለመሳሰሉት ሊያውል ይችላል። ካለ ሶስት አራት አምስት ዓመት አልፎታል መንግስት ይህን ማረካቻ መመደብ ከአቆመ ስላልቻለ ማለት ፕሪፈረንሻሊ ለአንዳንድ ተቋማት ቢመደብም ማለት ነው። ስለዚህ የውጭ ምንዛሪ ክምችታችን የሚያሻሽል ነገር የለው። እስካሁንም ከዚህ ኦፊሻሊ እየተመደበላቸው የሚመጡ ሸቀጦች ስላልነበሩ ፍራንኮ ቫሉታ ድሮም አለ አሁንም አለ መንግስት አለ ይፈቅድም ባይፈቅድም አለ፣ ግን መቆጣጠር ስላቃተ ነው እንጂ ከየሀገሩ የሚመጣው በሻንጣው በየቦርሳው የሚመጣው ሸቀጥ ሁሉ ነው ወደ ገበያ እየገባ። በጣም ከፍተኛ ክምችት ከሆነ የሆነ ታሪፍ ይከፍላል፣ ካልሆነ ግን ፐርሰናል እንደ ግል ዕቃ ቆጥሮ የሚገባበት ሁኔታ ስላለ አሁን ምናልባት ሊጠቅም የሚችለው ነገር ይህ ሸቀጥ ከውጭ እንዲመጣ አልተፈቀደለትም፣ የውጭ ምንዛሪ አይመደብለትም ተብሎ በሕግ ከተደነገገ የሚመጡትን ከመጠን በላይ ከግል ፍጆታ ውጭ ከሆኑ ለመውረስ ወይም ለመከልከል ካልሆነ በስተቀር የውጭ ምንዛሬችንን አሻሽሎ ለተሻለ ኢምፖርት እንጠቀምበታል እንደሚለው ብዙም የሚሰራ አይደለም።
ይልቁንም ውሳኔው የዋጋ ግሽበቱ እንዲቀጥል ሊያደርግ ይችላል በማለትም ዶክተር ደግዬ ስጋታቸውን ይገልጣሉ።
ስለዚህ ስለው ነገር ምንድን ነው? በእነዚህ ምግብ ባልሆኑ ሸቀጦች ላይ ቀድሞውን መጠናቸው ውስን ነው። አሁን እነሱ ሲገደቡ የዋጋ ግሽበቱ በጣም ይባባሳል። በእነዚህ ሸቀጦች ላይ ባለፉት ጊዜያት እስካሁን ድረስ 43% ነው ምግብ ነክ ያልኩ ሸቀጦች የዋጋ ግሽበት፣ ቀሪው 57% ከምግብ ጋር የተያያዙ ናቸው። አሁን ይህ ይጨምራል ማለት ነው። ከአሁን ባለው ሁኔታ ከውጭ የሚመጡ ሸቀጦች ውስን በመሆናቸው ማናቸውንም ስቶክ ያዝ በፈለገው ዋጋ ነው የሚሸጠው አስመጪ። ይሄ ችግር አለ። የውጭ ምንዛሪ ከሌላ ምንጭ ይመጣል። አሁን በእርግጥ አሁን ይሄ ኢትዮጵያ ውስጥ የዋጋ ግሽበት የተከሰተው በአብዛኛው በግሎባል ሾክ አይደለም። በፊትም ቢሆን ከውጭም የሚመጡ ቢሆንም እንኳን እኛ ባለን ከፍተኛ የሆነ የውጭ ምንዛሪ እጥረት በቂ መጠን ማስመጣት ስለማንችል ነው ዋጋቸው የጨመረው። አሁን የተለየ ነገር እኛ ጋር ዋጋ ጨመረ ከተባለ ከኢምፖርት ጋር ተያይዞ ምናልባት ነዳጅና ማዳበሪያ እንጂ ከምግብ ጋር የሚያገናኘው ነገር የለም እና ትንሽ አላማው ይሳካል አይሳካም የሚለው በራሱ ችግር አለው ማለት ነው። እና የኢትዮጵያ ውስጥ የዋጋ ግሽበት የተከሰተው በራሳችን የፖሊሲ የኢኮኖሚክ ፖሊሲ ችግር እና በተወሰኑ ሸቀጦች አሁን እንደማናቸውም ማለት በአብዛኛው ምግብ ኢምፖርት ስለማናደርግ ማለት ነው።
የዋጋ ግሽበቱ ላይ መጠነኛ ችግር ሊፈጥር ይችላል ያሉት ፕሮፌሰር መንግስቱ ከተማ ውሳኔው ሊያስከትላቸው ይችላል የሚሏቸውን ሌሎች ጉዳቶች በስጋት መልኩ ዘርዝረዋቸዋል።
ምናልባት ጉዳቱ እንግዲህ አሁን በአጭር ጊዜ ውጤት ስናይ የዋጋ ግሽበቱን በተወሰነ ደረጃ የሚያባብሰው ይመስለኛል። እኔ እነዚህ ምርቶች ስለሚቆሙ ገበያ ላይ ከዚህ በፊት የገቡት ምርቶች ላይ ዋጋው በጣም ይጨምራል። እንደገና ደግሞ በሀገር ውስጥም የሚጠቁም ቢሆኑ ሀገር ውስጥ ያለው ምርት ራሱ ከድሮ ዋጋ አሁን ይጨምራል። እነዚህ ክልከላ የተደረገባቸው የምርት አይነቶች በሀገር ውስጥ እንዲመረቱ ማለት ነው። እንደገና መንግስት ከኢምፖርት ታሪፍ የታሪፍ ገቢንም የመንግስትን ይቀንሳል። እነዚህ ምርቶች ወደ ሀገር እንዳይገቡ ሲባል ገቢንም የመንግስት ይቀንሳል። የሸማቾች ደግሞ የሚያገኙትን አማራጭ ይቀንስባቸዋል እነዚህ ምርቶች በመቅረባቸው እና ምናልባት ደግሞ ይሄ የንግድ አጋር አገራት ጋር ያለንን ግንኙነትን በተወሰነ ደረጃ ሊቀንስ ይችላል። ያው ደግነቱ እኛ ብዙ ኤክስፖርት የምናደርገው ነገር ስለሌለ እንጂ ለእኛ የሚልኩ ሀገሮች ከእኛም የሚገዙት ነገር ስለሚኖር እነዚህ እነሱ ይልኩ የነበሩትን አንወስድም ስንል እነሱም ደግሞ ከእኛ የሚወስዱትን የመቀነስ አዝማሚያ የማሳየት አይነት ሁኔታ ሊፈጠር ይችላል። ያው እኛ ብዙ የምንልከው ነገር ስለሌለ በዛ ረገድ ብዙ ተጎጂ ላንሆን እንችላለን እና እነዚህ ነገሮች ናቸው አጠር አድርጌ ምናልባት ጥቅምና ጉዳቱን
ማስቀመጥ ካስፈለገ ይሄ ነው።
ሸቀጦች የሚመጡት ምንጩ ካልታወቀ ቦታ በሚመጣ የውጭ ምንዛሪ እስከሆነ ድረስ የዋጋ ግሽበቱ ሊቆም አይችልም የሚሉት ዶክተር ደግዬ ሙስናን በግንባር ቀደም በማንሳት ለዚህ ደግሞ መንስኤዎች ናቸው የሚሏቸውን ነገሮች እንደሚከተለው ይገልጿቸዋል።
ከታወቀ ምንጭ የሚገኘው የውጭ ምንዛሪ ካልተሻሻለ ድረስ ችግሩ የሚቀጥል ነው የሚሆነው። በእነዚህ ሸቀጦች ላይ ያለው የዋጋ ግሽበት ግን እየተባባሰ እንደሚሄድ ነው። ችግሩ ለምንድነው እንደዚህ የሚሆነው? ብዙ ጉዳዮች አሉበት። አንደኛው ሙስና በጣም ያለበት ነው፣ ዘርፉ ማለት ነው። ባለፉትም አመታት በነበረው በወያኔ አስተዳደር ጊዜ የነበረው በህወሓት አስተዳደር ግሩፕ ነው አስመጭና ላኪው። አሁን በተመሳሳይ ሌላ እንደዚህ የምታረግ ከሆነና ፌርሊ ፋይናንሻል ሴክተር በትክክል የሚመራ ከሆነ ካልሆነ ኢምፖርት እና ኤክስፖርት የሚያደርገው አካል በትክክል ካልመራው ይሄ ችግር ይቀጥላል ማለት ነው። የቁጥጥር ስርዓታችን ፍራንኮ ቫሉታን በተመለከተ ለምሳሌ ማስቆም አልቻልንም። አሁን ሳይደነግጥ ይገባል፣ ቢፈቀድም ባይፈቀድም ይገባል። የመቆጣጠሪያ ስራ ስለሌለው ከሙስናው ጋር ተደማምሮ ማለት ነው። ለምሳሌ የብሔራዊ ባንካችን ነጻነት ነው። መንግስት የሚፈልገውን ማስፈጸም ይችላል። በብሔራዊ ባንካችን የፋይናንሻል አውቶሪቲ ኦቶኖሚ የሚባለው ነገር በገንዘብ በኩል ከመጣን የፈለገውን ያትማል መንግስት። ባለፉትም ነበር፣ አሁን ሊኖር ይችላል። የፈለገውን ይበደራል። እንደዚህ ከሆነ በምንም ተአምር ዋጋ ግሽበትን እንቆጣጠራለን የዜጎችን የኖሮ ርታ እናሻሽላለን የሚለው እርስ በርሱ እየተቃረነ ነው የሚሄደው። ብዙ ነገሮች አሉ። ደንበኞቹም ራሱ ብሔራዊ ባንኩ ላይ ያላቸው ኮንፊደንስ በጣም የሚቀንስበት ከዚህ በፊት ብዙ ምሳሌዎች ሊነሱ ይችላሉ። ከቤት ጋር የሚደረግ የውጭ ምንዛሪ ቁጠባ ዲቫሉዌሽን፣ ምን እንግሊዝ ዲቫሉዌሽን ወይም የኢትዮጵያን ብር ዋጋ የመቀነስ ሁኔታ ይታያል። ምንም አላማ ግን የለውም። የውጭ ምንዛሪን ያሻሽላል ይባላል፣ አሻሽሎ አያውቅም። ከዛ ውጪ በህገወጥ የውጭ ምንዛሪ ገበያው እና በህጋዊው ገበያ መካከል ያለው ልዩነት በጣም እየሰፋ ነው የሄደው። ይህንም ማስቆም አልተቻለም። ለምን? እጥረቱ ስላለ። ሁለቱም ዘርፎች የገበያ ዘርፎች በየራሳቸው ምክንያት የሚወሰኑ ስለሆኑ ይቀጥላል። ግን
የውጭ ምንዛሪው ሊሻሻል የሚችልበት ዋነኛውና ትልቁ ምንጮቹን ማወቅና እነሱ ላይ መስራት ነው የሚሉት ዶክተር ደግዬ ኢትዮጵያ ውስጥ ባለው አለመረጋጋት የውጭ እርዳታና ኢንቨስትመንት መቋረጥ መሆኑን ይናገራሉ።
የውጭ ምንዛሪ ሊሻሻል የሚችልበት ዋነኛው ነገር የተለመዱትን የሚታወቁት አሉ። የውጭ ምንዛሪ ኢትዮጵያ ውስጥ ምንጩ ምንድን ነው? አንዱና ትልቁ የውጭ እርዳታና ድጋፍ ነው። አሁን ባለው ሁኔታ እየቀነሰ መጥቶ በተለያየ ማዕቀብ በመሳሰሉት በራሳችን ችግር በሀገር ውስጥ ባለው አለመረጋጋትና የእርስ በርስ ግጭት በጣም ቀንሷል። ከፍተኛ ብዙ ማዕቀቦች በአሜሪካን ብለው በአውሮፓ ህብረትም ብዙ ተጥሎብን ትልቁ የውጭ ምንዛሪ ምንጭ እሱ ነው። እሱ ሲቆም መወላዳት የማይቻልበት ሁኔታ የተደረሰ ነው። ሌላው ብድር ነው። በተመሳሳይ ከዚያ ጋር የሚሄድ ነው። ለመበደር የሚያስፈልጉ ነገሮች አሉ። ያም ሆኖ ባለፉት ዓመት ከ34 ቢሊዮን ዶላር በላይ ነው የውጭ ብድር ብቻውም ማለት ነው። ቁልፍ ችግሩ የት ጋ ነው? ቁልፍ ችግሩን ከፈታ ሌሎች ችግሮች አብረው የሚፈቱ ነገሮች ናቸው። ቁልፉ ችግር አሁን ባለው ነባራዊ ሁኔታ ችግሩ ድሮም የውጭ ምንዛሪ ክምችት ጥረት ቢኖርም አሁን በጣም እዚህ ደረጃ ላይ የደረሰው ባይንዲንግ ኮንስትሬንት የሚባለው ማለት ነው። በሀገር ውስጥ ያለው ፖለቲካል ኢንስቴቢሊቲ እና የእርስ በርስ ግጭት ነው። የፖለቲካ አለመረጋጋትና የእርስ በርስ ግጭት ነው። ይህ እስካልከፈታ ድረስ ቀጥታ ኢንቨስትመንት ሊኖር አይችልም። እርዳታና ብድራቸውን ያቆማሉ። ቀላል ምሳሌ አገዋን ኢንቨስትመንትንም እንደዚሁ ኤክስፖርትንም ያግዳሉ፣ በአሜሪካ በሌሎቹ ማርኮች ማለት ነው። ቁልፉ ነገር እዚህ ላይ ነው።
ፕሮፌሰር መንግስቱ አብዛኞቹን የውጭ ምንዛሪ የሚወስዱት እነዚህ ሳይሆኑ ሌሎች ምርቶች መሆናቸውን በመግለጽ ውሳኔው በቂ አይደለም ይላሉ።
በቂ ናቸው ማለት አይቻልም። ይሄ በተወሰነ ደረጃ መጠነኛ የውጭ ምንዛሬ እጥረትን የሚቀርፍ ካልሆነ በስተቀር በቂ አይደለም፣ በውጭ ምንዛሬው በኩል ስናይ ማለት ነው። አብዛኛውን የውጭ ምንዛሬ ሪሶርሳችንን የሚወስዱት ሌሎች ናቸው። መሰረታዊ ልናቆማቸው ወይም ልናግድ የማንችላቸው ምርቶች ለምሳሌ ማዳበሪያ፣ ጋዝ፣ እነዚህ ናቸው ትልቁን ድርሻ የሚወስዱት እና እነዚህኞቹ በፊትም ብዙ ድርሻ ያላቸው እንደ የተወሰነ አስተዋጽኦ ያደርጋሉ ከማለት ውጪ በቂ ናቸው ማለት አይደለም። ይሄ የአጭር ጊዜ መፍትሄ ነው እኔ አድርጌ የምወስደው። በረጅም ጊዜ ሌሎች ነገሮች መሰራት አለባቸው። ለምሳሌ ወደ ውጭ የምንልካቸውን የምርት አይነቶች ማስፋፋት ያስፈልጋል። አሁን የኛ ሀገር የውጭ ምንዛሬ ምንጩ ውስን ነው። ወደ ውጭ ከምንልከው የምናገኘው የውጭ ምንዛሬ 18-19% አይበልጥም ከአጠቃላይ የውጭ ምንዛሬያችን ማለት ነው። አብዛኛው ይሄ ውጭ ያሉ ዜጎች ወደ ሀገር ቤት የሚልኩት ወደ 1/4 አካባቢውን ይይዛል። ሌላው በብድር በእርዳታ አይነት የሚመጡ ናቸው እና ያ ጤናማ ኢኮኖሚ አያስብለውም። ወደ ውጭ በመላክ የሚገኝም የውጭ ምንዛሪ ትንሽ ሆነ ማለት ያ ኢኮኖሚ ጥሩ አይደለም ማለት ነው። ስለዚህ ያን ማስፋት ያስፈልጋል። የውጭ ምንዛሪን እቃ በመላክ ወደ ውጭ በመላክ የሚገኘውን መጨመር ያስፈልጋል።
በአዲስ ዘመን ጋዜጣ ላይ ውሳኔውን አስመልክቶ አስተያየታቸውን የሰጡት የፓን አፍሪካ የንግድና የኢንዱስትሪ ምክር ቤት ዋና ዳይሬክተር እና የምጣኔ ሀብት ባለሙያው አቶ ክቡር ገና መንግስት ብሔራዊ ባንክ ከበፊቱም በጥቁር ገበያ ላይ የሚደረጉትን ግብይቶች አልፈቀደም፣ አሁንም የተወሰዱት እርምጃዎች ያንን ለማጠናከር የተወሰነ ነው። ድርጊቱን የሚፈጽሙት ህገወጦች ነበሩ፣ አሁንም ህገወጦች ናቸው። ነገር ግን መንግስት ለጉዳዩ ትኩረት መስጠቱ መልካም ነው ሲሉ መናገራቸውን ጋዜጣው ዘግቧል። አቶ ክቡር አክለውም ውሳኔውን ተከትሎ በጥቁር ገበያ በሚደረገው ግብይት የአንድ ዶላር ዋጋ ከ100 ብር በላይ ደርሶ የነበረውን በመጀመሪያዎቹ ጊዜያት በማስተካከል ፖሊሲው ውጤት እያመጣ መሆኑን ያሳያል። ይህ እስከ መቼ ይቀጥላል የሚለው ገና አልታወቀም። የመጀመሪያዎቹ ምልክቶች ግን የተፈለገውን ዓላማ ለማሳካት እንደሚያስችል አሳይተዋል ብለዋል ሲል አዲስ ዘመን ጥቅምት 9/2015 ዘግቧል። በዚህ ዙሪያ የመንግስት ባለስልጣኖችን ለማነጋገር ያደረግነው ሙከራ አልተሳካም። ወደፊት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ እየተላለፈ ይገኛል።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ወደ ተከታዩ ዝግጅታችን ከማለፋችን በፊት በብዙአየሁ ደምሴ ተስለሻላሉ ሙዚቃ ዘና ብለን እንመለስ።
ሃሉ አንቺ ብቻ ኮነሽ በሚታየኝ ተሰለሻልኝ ከመሃሉ አንቺ ብቻ ኮነሽ በሚታየኝ አንቺ ብቻ ኮነሽ በሚታየኝ ዳመናውን ጭስ ወደ ላይ አይኔ ተከተሎ የደመናውን ጭስ ወደ ላይ አይኔ ተከተሎ በአሳቡ ያይሻል ባዶ ላይ ሰዶ ባዶ ላይ ሰዶ የሚጣፍጥ ህመም ስሜት ነው ቅርብ የሚል ደስታ የሚጣፈት ህመም ስሜት ነው ቅር የሚል ደስታ ጎሎ 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 ነው ትርጉሙ ትዝታ ትርጉሙ ትዝታ እኔ አንድ ሲመስል ይገርማል የተሰራው ክሩ እኔ አንድ ሲመስል ይገርማል የተሰራው ክሩ የረበሻለ ሆዴ ሲገረፍ ክራሩ ሲገረፍ አይታይሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳደለ ብቻዬን የኔ አበባ ሲወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም ሰማይ ደብ ይመስል ብባብን ጨረቃ ሳላዬ ሻላት እኔ አልችልም በቃ አልችልም በቃ ደመናው ተቀዶ ዶፍ ይወርድ ከሰማይ።
ተመልሰናል። ዳሬ አንድ ጥያቄ ልጠይቅ። ከባለቤትህ ጋር ምን ያክል በግልጽ ታወራላችሁ?
ኦ የቴጂ ሳይነጋገሩ መኖር ይቻላል ብለሽ ነው?
የምትነጋገሩ ከሆነ ታድላችኋል። ምክንያቱም በግልጽ መወያየት አለመቻል በብዙ ባለትዳሮች ብቻ ሳይሆን ጓደኛሞች፣ የስራ ባልደረባዎች እና ደግሞ ሌሎችም መሀል የሚታይ ችግር ነው። ብዙ ባለትዳሮች እንደው በትዳር መሀል ለሚፈጠሩ አለመግባባቶች እንደ መነሻ አድርገው ይገልጹታል።
አንዲት በአሜሪካን ሀገር የምትኖር ወጣት ግን ለዚህ መፍትሄ አለኝ እያለች ነው። በትዳር ተጣማሪዎች ብሎም በማህበረሰብ ውስጥ ግልጽ ውይይት እንዲዳብር የሚያግዝ የጨዋታ ካርድ ነው የሰራችው። ወጣቷ ሀና በርሱባ ትባላለች።
ሀና የራሷ የፈጠራ ውጤት የሆነው ይህ ውይይት የተሰኘ የጨዋታ ካርድ ከሰባ በላይ ጥያቄዎችን የያዘ መሆኑን ትናገራለች። ሰዎች ለጥያቄዎቹ የሚሰጡትን መልስ ተከትሎ የተሻለ ግንኙነትን ለማዳበር እገዛ እንደሚያደርግም ትገልጻለች። ሀብታሙ ስዩም ያነጋገራት ስለ ውይይት ካርታ አስቀድማ ታብራራለች።
በጣም አመሰግናለሁ ይሄ እድል ስለተሰጠኝ። ሀና በርሶ እባላለሁ። ያመጣሁት ፕሮዳክት ምንድን ነው? ውይይት የአማርኛ ካርታ ነው። ይህም ደግሞ በአይነቱ የመጀመሪያውና ልዩ ቢሆንም ሰዎች ከምናውቀው ካርታ ከተለመደው በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው። ያም ደግሞ ምንድን ነው? እዚህ ጋር እንደምናየው ሁለት ፕሮጀክቶች ናቸው። እዚህ ጋር ሪሌሽንሽፕ ላይ የሚያተኩር እና ሰዎች ደግሞ በጋራ ተሰብስበው ሲቀመጡ የሚያወሩበት ነው። ይህ ማለት ምንድን ነው? ሪሌሽንሽፕ ላይ ዛሬ ላይ አይደለም የጀመርነው የሚጀመረው አዲሱ ሪሌሽንሽፕ ትዳር እንኳን መውጫው የቀለለበት እንጂ መቆየው አይደለም። እና በደንብ ካሰብ ነው ሰዎች ከተነጋገሩ 90% ፕሮብለሞቻቸውን መፍታት ይችላሉ ብለን እናምናለን ብዬ አስባለሁ ሁላችንም። እና ያለመነጋገር ነው ነገሮችን አስቀምጠን መጨረሻ ላይ እንዲያርገሽኝ ተባብለው እንዳይገናኙ እንኳን ተቃቂመው ይለያያሉ። እና ያንን ለማስወገድ እንደ ጀማሪ እኔ ሀሳቦቹ በዚህ ሊሚት ናቸው እያልኩኝ አይደለም፣ ግን የሪሌሽን ሽቡ 72 ሀሳቦችን 72 ካርታዎችን የያዘ ቦክስ ነው። ሁለተኛው ካርድ ደግሞ ምንድነው? ሰዎች በግሩፕ በዓል አለ፣ በተለይ ከኮቪድ በኋላ ሰው ጋር ተሰብስበን አንድ ላይ ማሳለፍ ለምደናልና ያንን ነገር ስንሰበሰብ ማን ብዙ ጊዜ የሚያጋጩንን ነገሮች ወር ደግሞ ሴንሲቲቭ የሆኑ ኢሹዎችን ፖለቲካ፣ ሃይማኖት እንደዚህ አይነት ነገሮችን ስናነሳ ሁላችንም አንድ ላይ ማንሳተፍባቸው ነገሮች ሊሆኑ ይችላሉ። እነዚህ ጥያቄዎች ግን የያዙት ምንድነው? ሰልፍ ዴቨሎፕመንት ኦር ደግሞ የልጅነት የምናስበው እናልፈዋለን፣ ዛሬ ላይ እንቆምበታለን ያልነውን ነገር ግን ዛሬ ላይ ስናየው በብዙ ነገር ተሻሽለንና አድገን የመጣንባቸው ሁኔታዎች አሉና እነሱ አይነት ጥያቄዎችን የሚያካትቷሉ።
ይሄን ነገር ወደ ህዝብ አምጥቼ ህዝብ እንዲጠቀምበት ማድረግ ፈልጋለሁ ወይ ማድረግ አለብኝ እንድትያደረገሽ የገፋፋሽ ጉዳይ ምን ነበረ?
ሁልጊዜ የምናገረው ነገር ነው። ያንን የገፋፋኝ ነገር ችግሩ መኖሩ ነው። ችግሩ የሁላችንም ቤት አንኳኩቷል። ሪሌሽንሽፕን አይተነዋል። የሰዎችን በአንድ ነገር አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም። ግን ልዩነታችንን እንኳን ተከባብረን ኦኬ፣ አንተ ምርጫ ይሄ ነው፣ የኔ ምርጫ ይሄ ነው፣ ሁላችንም መንገዳችንን ይዘን ግን በጋራ እንሄዳለን የሚለውን ነገር አለማየት በአብዛኛዎቻችንን። አሁን ቲክቶክ ላይ ያለሁኝ ላይቭ እሰራለሁ እና በምሰራ ሰዓት ሰዎች ሲናገሩ እስቲ ስለ እነሱ እንኳን ተናገሩ ስል በአብዛኛው ሰዎች ሀሳብ ሰጥቼ ባለፈው እኔ ትናንት ላይ ያላወቅኩት ዛሬ ላይ ግን ያወቅኩትኝ ኮንፊደንሴን ነው ይህን ነው ስል ሰዎች ሀሳባቸውን ሲሰጡ ፒፕል ፕሌዘር ነበርኩኝ ይላሉ። ለምሳሌ ሰዎችን ይከተሉ ነበር፣ ማስደሰት በቃ ቅድሚያ የምሰጠው እነሱ መሄድ እያልፈለጉ በዚህ ሀገር ስነግር ክለብ መውጣት እያልፈለገች ሻማጨስ እያልፈለገች አለመሄድ እየፈለገች ግን ደግሞ ጓደኞቿን የምታጣ እየመሰላት ያንን ነገር ክሊር አድርገው አውርተው ተገላልጸው ፍላጎቷን ባለመግለጿ ግን ትሄድ ነበረ የሆነ ሰዓት ቆማ እስክታስተውልና ያንን ሞመንት እስክታውቀውና ለምን እስከዛ ድረስ ጊዜ ይፈጅብናል? ለምን አንነጋገርም? እንደ ጌም አድርገን ቀላል አድርገን በሪሌሽንሽፕን ብታየው ዛሬ ላናገር እፈልጋለሁ ሲባል አንድ ሰው ራሱን አዘጋጅቶ ነው የሚጠብቀው። ምን ልባል ነው ምናምን ተብሎ ሊጣላ ነው ተዘጋጅቶ የሚመጣው። ሊጣላም ባይሆን አትሊስት ዲፌንድ ሊያደርግ ነው ተዘጋጅቶ የሚመጣው። ግን እንደ ጌም ካርድ አድርገን ስታስበው ምን እንደምትስብ ራሱ አታውቀውም። የሚመጣው ካርድ ነው የሚያዋራህና ሳታስበው ነው የምታወራው። ያ ደግሞ ትክክለኛ ነገርህን ያመጣል ብዬ አስባለሁ። እኔ ያንን አምኜ ነውና ለጥያቄ ፕሮብለም መኖሩ ነው። በቃ ችግሩ መኖሩ ይሄን ነገር መሰራ አድርጎኛል።
እንግዲህ ለሁለት አይነት አገልግሎት የሚውሉ የጨዋታ ካርዶችን ነው ያዘጋጀሽው። በሰዎች መካከል መልካም ግንኙነት ተግባቦት እንዲበረታ ለማድረግ አላማ እንዳላችሁ ነግረሽናል። ያካተትሻቸው ጥያቄዎች ምን አይነት ጥያቄዎች ናቸው? ውይይት የሚጋብዙ መሆናቸውን በምንድን ነው የምትመዝኘው?
ያካተትኳቸው ጥያቄዎች በእርግጥም ከተለያዩ ሰዎች የተሰበሰቡ ናቸው። ለምሳሌ አንድ ሴናሪዮ ስነግርህ፣ አንድ ጓደኛዬ አግብቶ ካየሁት 2 ዓመት ይሆነኛል፣ ግን ተመልሼ መጥቼ አግኝቼው ባለቤትህ እንዴት ናት ስለው ተለያይተናል እኮ አለኝ። እና እንደዚህ አይነት ያጋጠሙኝን ገጠመኞች ጽፌ ሰጥቻቸዋለሁ። እነሱ ጥያቄዎቻቸውን ምንድን ነበረ ዛሬ ላይ ስታስበው ትዳርህን ሴቭ ቢያደርግልኝ ብለህ ያሰብከው ነገር? ቫልዩአችንን አልተዋወቅንም ነበር። የፋሚሊ ቫልዩ ነው ትልቁ ነገር ለኛ። እንደሱ አይነት ሀሳቦች አሁን እዚህ ውስጥ አሉ። ከኢንትሮዳክሽን ይጀምራል ማለት የመጀመሪያ ዴት ሲደራረጉ ሪሌሽንሺፕ ውስጥ ያሉ ትዳር ውስጥ ያሉ መጀመሪያ ሲተዋወቁ ምንድነው ቫልዩ ማድረግ ያለባቸው? መሀል ላይስ ሆነው ምንድነው ማወቅ ያለባቸው? ትዳርስ? እነዚህ በሶስት ከፋፍዬ ለተለያዩ ሰዎች ኩዌስቸነር ሰጥቼ እነሱ ሲመልሱልኝ ከዛ ያዘጋጀዋቸው ሀሳቦች ናቸው። ከነሱ ያንንም ልክ ደግሞ አሁንም ደግሞ ይናገራሉ። ኢሹዎቹ ሆኑ ሀሳቦቹ በዚህ 72 ካርታዎች ሊሚትድ አይደሉም። ስቲል ይጨምራሉ፣ ስቲል ይሄዳሉ። እነኚህ ግን እንደመነሻ ሀሳብ ይሆናሉ፣ እንደመነሻ ያወያያሉ፣ ያነጋግራሉ ነውና የብዙዎቹ ሰዎች ተሳትፎ አለበት። ስለዚህም ጀነራሉ ይሄ አብዛኛውን ይወክላል ብዬ አስባለሁ።
አሁን እንግዲህ ተሰባዊና ደግሞ በግንኙነት ውስጥ ያሉ ሰዎች ያዳብሩት የሚገባውን ውይይት የሚያጠናክረው አይነት ጥያቄዎችን የያዘ የጨዋታ ካርታ ይፈልግሻል። የመጪ ጊዜ እቅድሽ ምንድን ነው የሚሆነው? በሌሎች ጉዳዮች ላይስ እንዲህ ውይይትና ንግግርን የሚጋብዙ ነገሮችን ለመስራት ያለሽ እቅድ ምንድን ነው? የመጀመሪያው ጥያቄ። አብረሽ ደግሞ ኢትዮጵያ እንደምታውቂው የብዙ ግጭቶች የተንሰራፋባት ሀገር ሆናለች። እንዲህ ያለው ውይይትና ንግግር ሊቀርፉ የሚችለው ምን ፋይዳ አለው ብለሽ ታስቢያለሽ?
ስለጠየከኝ በጣም አመሰግናለሁ። አጋጣሚውን እየፈለኩ ነበር ለናይግሪክ የነበረው። ቀጣይ የምመጣበትን ፕሮጀክት ስነግር ስራው ኦልሬዲ ተጀምሯል፣ ኦልሞስት መገባደዱ ላይ ነው። ይህንንም ኩዌስቸነር እየጠበቅኩ ስለሆነ ነው፣ መልሳቸውን እየጠበቅኩ ስለሆነ ነው። በቲኔጀር ልጆችና በወላጆች መሀል ነው እየሰራው ያለሁት። ያ ማለት ምንድነው? ልጆች የሆነ እድሜ ላይ ሲደርሱ ወላጆችም ታይማቸውን ይሄ ኢንዲቪጁዋል ግለኝነት ይተዋቸዋል ስፔሱን ሰጥተው እና ወላጆችም ሊነግሯቸው የሚፈልጉት ነገር ይኖራል፣ ግን አርሊ ነው ብለው ያስባሉ። ልጆችም ደግሞ ወላጆችን ሊጠይቁ ፈልገው ግን የሚያሳፍር ነገር ይሆንባቸዋል እና ያው እኩያ ጓደኞቻቸውን ነው የሚጠይቁት፣ ከነሱ የተሻለ ሀሳብ አይሰጧቸውም። ግን ይህንን ካርድ ባዘጋጅ ሁለቱም መደጋገፍ ይችላሉ። ሀሳብ እርግጠኛ ነኝ እናት ለሴት ልጇ ለደረሰች ልጇ ጥሩ ምክር ልትሰጣት ትችላለች። አባት ለደረሰ ልጁ ብዙ አይነት ምክር ሊሰጠው ይችላል። እና እንዴት ነው እነሱን ልጆች ሼፕ አድርገን የምናወጣው? ያ ነገር ቅድም እንዳልከው ወደ ሀገር ደረጃ የሚመራን ሀገር ማለት ምንድን ነው ስትል ህዝብ ነው። ህዝብ ደግሞ ከየት መጣ? ከታች ነው የመጣው። እና የመነጋገር ባህሉ በአብዛኛው በእኛ ውስጥ የለም። ከላይ እስከ ታች፣ ከታች ወደ እስከ ላይ ብትሄድ ብዙ የለንም ባይነኝ እኔ ማለት ነው። ስለዚህ ያንን እያዳበር ነው ከመጣን ዛሬ ላይ የምናየው መጨካከን፣ ዛሬ ላይ የምናየው መከፋፋት፣ ዛሬ ላይ የምናየው የኔ ይበልጣል፣ የኔ ይበልጣል፣ የኔ ከሁሉ በላይ ነው። ያንን ነገር በልዩነት ማመን ስንችል ነው፣ ሰፖርት መደራረግ ስንችል ነው፣ ያንን ነገር ስንግባባ ነው የምናስወግደው። እና ያ ነገር እንግዲህ ቤዝ ነው ብዬ አስባለሁ። ሰዎች መነጋገር መወያየትን ቢለምዱ ዛሬ ላይ ያለንበትን አስከፊ ጊዜ መወጣት እንችላለን፣ በመዋደድ በመተሳሰብ። ድሮም ልዩነታችን ውበታችን እንደሆነው እንደዛው ሆኖ ይቀጥላል ብዬ አስባለሁ።
እጅግ በጣም አመሰግናለሁ እንግዳችን ስለሆንሽ። መልካም እድል እመኝልሻለሁ ለወደፊቱ ለምሰራቸው ስራዎች።
ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ።
ደስ የሚል ጨዋታ ካርድ ነው መቼም። እንግዲህ ይህንን የውይይት ካርድ ግዢና ከባለቤትሽ ጋር እንደ አዲስ መተዋወቅ ነዋ።
ጉዱ ፈላ በለኝ። እንግዲህ ግን እንደዚህ አይነት ትዳር ውስጥ ብቻ ሳይሆን በማንኛውም ጓደኝነት ውስጥ አዳዲስ ጨዋታን፣ ሳቅን፣ የበለጠ መግባባትን የሚፈጥሩ ነገሮች ሊበረታቱ ይገባል እላለሁ። ሀናን ከኛ ጋር ለነበራት ቆይታ እናመሰግናለን።
ወደ ተከታዩ መሰናዶዋችን ነው የምናልፈው። የቲያትርና የፊልም አዘጋጅ የሆነ አንድ የጥበብ ባለሙያ ነው የምናስተዋውቃችሁ። ኤልያስ ማዳ ይባላል።
ዛሬ እንዳልከው ኤልያስ የቲያትርና የፊልም ጸሐፊ እንዲሁም ደግሞ ዳይሬክተርና አዘጋጅ ይሁን እንጂ እሱ ግን ከሁሉም በላይ መምህርነቱን እንደሚጎላ ይናገራል።
አዎ፣ ኤልያስ አሁን ላይ ቴሌግራምና ክለብ ሃውስን የመሳሰሉ ማህበራዊ መገናኛ ብዙሃንን በመጠቀም በሳምንት 3 ጊዜ በተለያዩ ከጥበብ ውስጥ ካሉ ጀማሪና የበቁ ባለሙያዎች ጋር የመወያያ የተሰስርና የማስተማሪያ መድረክ የሆነው ሲኒማ ጋለሪን ከፍቶ እየሰራ ይገኛል። ከኤልያስ ማዳ ጋር ቆይታ ያደረገችው ባልደረባችን ኤደን ገረመው ናት። ኤልያስ ራሱን ከሚያስተዋውቅበት ቆይታቸው ይጀምራል።
አመሰግናለሁ ድሉ ስለተሰጠኝ። ኤልያስ ማዳ እባላለሁ። ባክግራውንዴ በትምህርት ቲያትር ነው። በኮሌጅ ተምር ያለው እንደገና አዲስ አበባ ዩኒቨርሲቲ ፊልምም እንደዛ ፊልም ግን በግል ኮሌጅ። ከዛ ደግሞ የሚታወቀው ብዬ ማስበው በመምህርነቱ ነው። እንግዲህ ተማሪ በነበርኩበት ጊዜ እስከዚህ ነው መምህር እስከሆንኩበት ድረስ ባሉት ጊዜያቶች የተለያዩ ቴሌቪዥን ድራማ፣ መጽሐፍ፣ አልፎ አልፎ መተወን አይነት ተሳትፎች አሉ። በቴሌቪዥን ስክሪፕቶች አጫጭር መስኮት የሚባል በቴሌቪዥን ደግሞ ኢቲቪ ቱ የሚባል ኢቲቪ ቻናል ላይ አፍሪካና ዘውግ ረዥም ዓመት በኢትዮጵያ ቴሌቪዥን ድራማ ሲሰሩ የነበሩ ሙያተኞች አሉ። እነሱ ጋር አጫጭር ድርሰቶች መጽሐፍ፣ ከዛ ደግሞ ባላገሩ ቴሌቪዥን በተለይ ቅርብ ጊዜ ነው። እዛ ላይም በረዥም ጊዜ ሲሄድ የነበረ 3-2-1 የሚባል ከመድረክ ቲያትር በካሜራ ዝግጅት ወይ ደግሞ በዳይሬክቲንግ ሰራ የነበረ ጎልቶ እንግዲህ የሚታወቀው ምናልባት በደንብ የሚታወቀው ብዬ ማስበው የነገና ልጅ የሚለው ፊልም ነው። እሱ ፊልም ላይ ዳታ አዘጋጅ ሆኜ ነው የሰራሁት። በጣም ጥሩም ልምድ የተገኘበት ስራም ነው። ዓለም አቀፍ መድረክ ላይም ሄዶ ሪኮግኒሽን ያገኝ እውቅና ያገኘ የትኛው ትጠራል ባል የሚመቸኝም ወዶም መምህርነት ባሉ ሙያ ነው።
ንጋ አመሰግናለሁ ኤልያስ። ጥበብ ጠራችኝ ይላሉ ብዙዎች። ጥበብ ጠራችኝ ይባላል እና መቼ ነው አንተን እንግዲህ ወደዚህ ነገር የተሳብከው? ጥሪህን ያወቅከው መቼ ነው?
እሱ ንግግር እውነት ነው ብሰማለውም ያው እውነታም አለው ሰው አውቆ ራሱ ሲገባ። እኔ ባጭሩ ለማስቀመጥ በሁለት መልኩ ባወራው ደስ ይለኛል። በጣም ሀይ ስኩል ወይ ኤሌመንተሪ እያለሁ ሚዲያ እንደዚህ ይሳተፋለሁ እንደ ተሳትፏለሁ ምናምን መልሶ አይደለሁም። ልክ በቃ 12 ክፍል ጨርሼ ክረምት ላይ ሰፈራችን የሆነ ኮርስ ሲሰጥ ለሁለት ወር ምናምን ጓደኛዬ ቤት ሲሄድ ነው አይቼ፣ ማን ናቸው ምንድን ናቸው ስለሆነ ኮርስ ይሰጣሉ እንውሰድ እንዴ ተባብለን ገባን። ስነ ጽሑፍና ቲያትር የሚሰጥ አጭር ኮርስ ነው። ከዛ ተቀላቀል ወደድኩት። በቃ በዛው ነው የቀጠለው ወደ ኮሌጅ ትምህርት ምናምን እያለ። አንደኛ ይህን ነው ማነሳልሽ። ግን በኋላ ምን ምራቄን ሲወጡ ስመጣ ሳብሰለስል ከየት መጣ ብዬ ሳስብ አባቴ ልጅ እያለን በጣም ለአርት ትኩረት እንድንሰጥ ያደረግ ነበረ። በኋላ ነው ያወቅኩት ይወትሻል ሰው ምንጩ እዛ ጋር ተጠረቃቅሞ የመጣ እንደሆነ አሁን ይሰማኛል። ልጅ ሆነን ለምሳሌ ዩኒቨርሲቲ እንኳን ያላገኘሁትን የጸጋዬ ገብረ መድኅን ሀሁ ወይም ፐፑ የሚለውን ተውኔት፣ የመንግስቱ ለማ ስብስቦች፣ እንዲህ አይነት የቲያትር ጽሁፎች ነበሩ ቤታችን እና እንድናነብ ያደርጋል። ኢቨን ቲቪ ላይ የሚታይ አንድ ሙዚቃ ካለ ውዝዋዜ ካለ በተለይ እኔም ጠርቶኝ ቲቪ ላይ ያየሁትን ነገር መልሼ ቤት ውስጥ ለነሱ ፐርፎርም እንዳደረግላቸው ያደረገኝ ነበረ። ልቦለዶች እንዳነብ ያደረግ ነበር። መጽሐፍ ቅዱስ ግን በቁጥራችን ልክ ሁሉ ገዝቶ ሰጥቶን እንድናነብ ያደረግ ነበር ሲላል ያ መጽሐፍ ቅዱስ። እና አሁን ሀሳቤ ከገባሽ በቃ ይሄ በኋላ ያወቅኳቸው እና ምናልባት የእሱ ጥርቅም ሊሆን ነውን ብዬ አምናለሁ። በቃ አብረን እስካሁን አለ።
እንግዲህ እንደ ወጣት በጥበብ ዘርፍ ውስጥ የራስን ስም መትከል ከባድ ነገር ነው። ራስን ሆኖ መውጣት መብቃትም ከባድ ነው። ምክንያቱም እንዴት ነበር ያንተ ጉዞ? ምን አይነት ተግዳሮቶች፣ ከባድ ነገሮችን አስተናገድክ ባለፉት አመታት?
እርግጥ አሁንም መንገድ ላይ እንዳለ ሰው ነው ራሴ የማየው። ይህም ጆርኒ ነው ጉዞ ነው ብዬ ስለማምን ሁልጊዜም እየተለወጡና ግን ከፍ እያሉ እያደጉ መጓዝ ነው ብዬ ስለማምን ሁሌ እንደዛ ነው ማስበው። ግን እውነት ለማውራት እንደ ብዙ ወዳጆቼ ወይ ደግሞ ኢትዮጵያን በዚህኛው ስሰራ ለችግር ምንድን ነው ብዬ ሳስብ፣ አንደኛው ኢኮኖሚካል ችግር ነው። አሁንም ድረስ ያለን የብዙዎች ደግሞ የታናናሾችን ማየው ነው። እና ምሳሌ አንድ ሀሳብ ግን አንዱ የሚይዘው ማነቆ የሚሆነው ኢኮኖሚካል ፕሮብለም ነው። ሌላኛው ለምሳሌ በአካባቢሽ ያሉ ሰዎች የለም ወይ ከሙያ ውጭ ያሉ ሰዎች ይሆናል። ሰፋር ግን ስንመጣ በሀገርም ደረጃ ሊባል ይችላል ለጥበብ የተሰጠው ግምት ግንዛቤ የተሰጠው ትኩረት ብለን ስናስብ ማህበረሰቡም ለአርት ለአርቲስት እዚህ ሙያው ስላለ ሰው የሚሰጠው ግምት ልክ ሙያውን እንደ ትርፍ ሙያ ሁሌም ያንገበግበኝ ነው። በነገራችን ላይ ምክንያቱም የሆኑ ፕሮጀክቶች ይዘን ስንሄድ የሆኑ ሰዎች ጋር ባለሀብቶች ጋር ሲኬድ ለምሳሌ አንድ ስራ ለመስራት ፋይዳው ራሱ ማያቆጣለ ለገንዘብ ጥቅም ብቻ አስበውት ምናልባት ምን ያመጣልኛል ሊሉ ይችላሉ። ግን ኪነ ጥበቡ ለሀገር የሚያመጣው ለማህበረሰብ እሱ አንድስታንድ የሚያደርግም እሱ አታገኝም። እና በግል ግን ሰው ያው ማንም እንደሚገርመው አፕሴን ዳውን ይኖራል። ግን መማሪያ እያደረኳቸው ጊዜ ወደፊት ነው ጉዞ።
መልካም። እንግዲህ ገና በወጣትነትህ ማስተማር መርጠሃል፣ የምታየው ክፍተት ስላለ ይመስለኛል ወደዛ ያገባኸው። እና እንዴት ነው ፊልምና ትወናን ወደ ማስተማር ፊትህን ያዞርከው?
መጀመሪያ እንዲሁ መምህር አከብራለሁ በፊት ካልሆንም በፊት እውነት ለማውራት አሁንም ያ ክብር ያለኝ በየትኛውም ሌቭል አስተማሩኝ መምህራና ይህን ሙያ እንደሚሰራ መስራት እንደሚፈልግ ሰው አንዱ ክፍተቱን ይሞላል ብዬ ማስበው ማስተማር እንደሆነ ይሰማኛል። እሱንም ስገባበት ደግሞ በአጭርም ኮርሱንም በጣም በቋሚነት በሚማሩበት ትምህርት ወይ ሌቭል ፎር ነው የምንለው እኛ ወይ ዲፕሎማ ይሆናል የሚማሩ ተማሪዎችን ሳገኝ በተቻለ መጠን ወደ ሙያው ተቀላቅለው በሆነ እውቀት በሆነ ክህሎት ከዛ ደግሞ ከፍ ባለ ደግሞ ጥሩ ስነ ምግባር የሚሰሩ የፊልም ሙያተኞች ሆነው ሁሌ የምንቀናበት ሌላ ሀገር ሌላ ዓለም የምናየው እንዲኖረን በጣም ትንሿ እንቅስቃሴ ይቺ ነች ብሎ በማሰብ ነው። እና ማቆመም አይነት አይደለም። በነገራችን ላይ የትኛውም ህልሞች ቢኖሩ በጣም መወደው ስለሆነ እሱንም ፋሽን የማስተምረው የሚቀጥለውም እንደሆነ ነው የሚሰማኝ።
ሲኒማ ጋለሪ የተሰኘ ነገር ጀምረሃል። በቴሌግራም በጣም ብዙዎችን አሰባስበ ቪዲዮዎችን፣ የተለያዩ ጽሁፎችን፣ ፒዲኤፍ ጽሁፎችን እያጋራ ውይይት ታደርጋለህ። እሱ እንዴት ነው የተጀመረው? ምን አይነት ነገሮችስ አፈራሁበት ትላለህ?
የተጀመረው ከማስተማር ፍላጎት የተወለደ ነው። የዛ አካል ነው። ክላሱ ተገናኝቶ መማማር አለ። ሌላው ደግሞ አንዱ ይዞልን የመጣው ቴክኖሎጂ እንደዚህ አይነት ማህበራዊ ሚዲያዎች ናቸው። እና የሲኒማ ጋለሪ ሀሳብ ማስተማር ብቻ እንዲይዝ አልፈለግኩም። እና አንዱን ቀን ሰኞ ሮባርብ ነው ያለን ይረዝምና በጣም ብዙ ጥሩ ስንወያይ እስከ ስድስት ሊሄድ ይችላል፣ ሶስት ሰዓት ሁሉ ሊቆይ ይችላል ማለት ነው። እና ሰኞ ሰኞን ውይይት መርሃ ግብር ነው ሀሳቡን ሪፍሌክት እንዲያደርግ። ቀደሜ ግን በሶሻል ሚዲያው ላይ እዛውም ላይ የሚሆን ፌስቡኬ ላይ የዛሬውን ርዕስ እያልኩ አስተዋውቃለሁ ሰዎች ሬዲ እንዲሆኑ። እዛ አንድ ርዕስ ላይ እንወያያለን ጠቃሚ የሆነ ሀሜት ወይ ደግሞ እንደው ዝም ብሎ እርባና የሌለው ግን ደስ የሚል ሲወራ እንዲህ አይነት ርዕሶች ሳይሆን ሁሌም ያስጨንቀን ለውይይትም የተነሳው ርዕስ አውርተንበት ተጨቃጭቀን ሪፍሌክሽን ሀሳቦቻችን አንጸባርቀን መጨረሻ አንዳችን የሚይዘው ቁም ነገር እንዲሆን ፈልጋለሁ። እና አንደኛው እሱ አይነት አኬር ነው። የሮብና አርቡ ግን ኦልሬዲ በኦንላይን የማስተማር ማለት ይቻላል። አጋጣሚ ሆኖም ደግሞ ባለፈው አርብ ነው የስክሪን ራይቲንግ ወይ ደግሞ የፊልም ድርሰት አጻጻፍ ኮርስን የጨረስኩት ማለት ነው። አሁን ከአንድ ሳምንት በኋላ የፊልም ዳይሬክቲንግ ወይ የፊልም ዝግጅት ኮርስ ይጀምራል። እና ከነዛ ሀሳብ የተወለደበት በጣም በጣም የደነቀኝና ያልጠበቅኩት እየሆነ ያለውም ብዙ አዳዲስ ሰዎችም ከዛ ደግሞ ፊልሙ ላይ ያሉ ሙያው ላይ ያሉ አንጋፋ የምንላቸው በግሌ እንኳን ማደንቃቸው ቀረቤት አርግት ቢኖረንም እንደ ደግሞ እንደ ሙያተኛ ማከብራቸው ሰዎች ይሳተፉበት ነው። ኦንላይን ይሳተፋሉ፣ ሀሳባቸውን ያወራሉ። ኢቨን እንግዳም አረጋቸዋለሁ እኔ ሰኞ ሰኞ ባልኩሽ ሴሽን እና ምን ፈጠረ የሆነ እውቀት ከመወራወር ባለፈ ልምዶች ሼር ማድረግ ኔትወርክ ደግሞ እንዲፈጠር እንዲነው የእርስ በርስ ግንኙነትም ትውውቅም እንዲፈጠር ያደርጋል እና መልክ ይዞ እየሄደ ነው እንግዲህ የግሩፕ
እሺ እሺ በጣም አመሰግናለሁ ኤልያስ ለነበረን ቆይታ።
እሺ አመሰግናለሁ።
ኤደንን ከቲያትርና የፊልም አዘጋጅ እንዲሁም በማህበራዊ ሚዲያዎች ላይ እውቀቱን ያጋራ ከሚገኘው ኤልያስ ማዳ ጋር ለነበራቸው ቆይታ እናመሰግናለን። ወደ ቀጣዩ አሁንም ከፊልም ጋር የተያዘ ዘገባ ከመላፋችን በፊት ግን አድማጮቻችንን በአንድ ሙዚቃ ዘና ብናደርጋቸውስ ምን ይመስልሻል? ሊሊ
ይቻላል ገሬ? በጣም ተወዳጅ ሆነውን ድምጻዊ ጆሲ ጎሲ በቅርቡ ደብዳቤው ሲያወጣውን አዲስ ነጠላ ዜማ ጋብዘናቸው ለምን አንመለስም?
መልካም
አብረን ካዩን ቦታ ሄደሽ ብቀርበት ዝታ ሁልጊዜ ስን መንገደኛ ለጅ ቆሟን መለክተኛ ደዳቤው ጊዜው ሲለኝ ከይኔምባ አመለጠኝ ከንፈርሽ ለድን መሳዬ ካትሟል ብራናው ላጅ ደዳቤው ጊዜው ሲለኝ ከይኔምባ
ሲኒማ ቤት መታየት ሲጀምር ቀድመው ተሰልፈው ካዩት ተመልካቾች መካከል አንዷ እንደነበርሽ ሰምቻለሁ።
እንዴ መጠርጠሩስ! አንደኛ ከፊት ተሰላፊ ነበርኩ እና ደግሞ አይቼው ስወጣ የተሰማኝን ኩራት ደሬ ልገልጽልህ አልችልም። እጅግ በጣም ልቤን ሙሉ ያደረገ ፊልም ነው። በተለይ ደግሞ ብዙ ጊዜ በእንደዚህ አይነት የጥበብ ስራዎች ውስጥ ታሪካቸው የማይነገርላቸውን የአፍሪካ ሴቶች ጀግንነት አጉልቶ ማሳየቱ ትልቅ ቦታ እንድሰጠው አድርጎኛል።
አንቺ ብቻ አይደለሽም። ከወር በፊት ሆሊውድ ለይታ ያበቃውና ለመጀመሪያ ጊዜ ሙሉ ለሙሉ በጥቁር የፊልም ባለሙያዎች በተለይ ደግሞ በአብዛኛው ሴቶችን ያሳተፈው The Woman King የተሰኘው ፊልም የበርካታ ፊልም አፍቃሪያንን ቀልብ የሳበ ነው። በተለይ ደግሞ በአፍሪካና ከአፍሪካ ውጪ የሚኖሩ አፍሪካውያን ትልቅ አድናቆት እየቸሩት ነው።
ግን ደግሞ የአሜሪካ ድምጽ ዘጋቢ ፔኔሎፔ ፓኦሉ እንደዘገበው ዛሬ ቤኒን እየተባለች የምትጠራውን የምዕራብ አፍሪካ ዳሆሜ ግዛትን ከዘመናት በፊት ይጠብቁ የነበሩ ሴት ተዋጊዎችን የሚያሳየው ፊልም ምስጋና ብቻ ሳይሆን ትችትም እያስተናገደ ነው።
ለምሳሌ አንዳንድ ፈጪዎች አፍሪካውያን በፊልሙ ውስጥ የነበራቸው ተሳትፎ አነስተኛ መሆኑን ይገልጻሉ። ዘገባውን ወደ አማርኛ መልሰሽ ያሰናዳሽውን ተከታትለን እንመለሳ ሊሊ።
ሆሊውድ በውጭ ሰዎች እይታ ካልሆነ በስተቀር አፍሪካ ወይም አፍሪካውያንን እንብዛም አያሳትፍም። ዘ ወመን ኪንግ ወይም ሴቷ ንጉስ የተሰኘው አዲስ ፊልም ግን እንደዚህ አይደለም። ፊልሙ በጀነራል ናኒስካ የሚመሩትና አስደናቂ ብቃት ያላቸው ሴቶችን ያሳባሰቡት የአጉጂ ተዋጊዎች ጠላቶቻቸው የሆኑትን አውሮፓውያንና አፍሪካውያን የባሪያ ነጋዴዎችን ሲገድሉ ያሳያል። የአካዳሚ ሽልማት አሸናፊ ቪዮላ ዴቪስ ባህሪዋ ወክላት ከምትጫወተው ጦረኛ ገጸ ባህሪ ጋር እንደሚመሳሰል ትናገራለች።
እኔ ራሴን ልክ ነጭ ጓደኞቼ እንደማየው በተመሳሳይ መንገድ ነው ያየሁት። ግን ወደ ዓለምና ወደ ፊልሙ ኢንዱስትሪ ስመጣ ነው ዓለምና ኢንዱስትሪው በተመሳሳይ መንገድ እንዴት እንደማያዩኝ የተገነዘብኩት።
The Agogis story many know about it, heard about it.
ስለ አጎጂ ታሪክ ብዙዎች ያውቃሉ፣ ሰምተዋል። ነገር ግን በፊልም መልክ ማየት የተለየ ተሞክሮ ነው።
ኒውዮርክ ግዛት በሚገኘው ሲቲ ዩኒቨርሲቲ የሚያስተምሩት ቡካሪ ሳዋዶጎ በፊልሙ ዙሪያ ስሜትን የሚቀሰቅስ ደስታና ትችትም እንዳለ ይገልጻሉ።
This is African stories, but in terms of how
ይህ የአፍሪካ ታሪክ ነው። ነገር ግን እንዴት እንደተወከለና ፊልሙ እንዴት እንደተሰራ ስንመለከት ከፊት ለፊትም ሆነ ከካሜራ ጀርባ በፊልሙ ውስጥ የአፍሪካውያን ተሳትፎ አነስተኛ ነው።
በደቡብ አፍሪካ የተቀረጸውን ዘ ወመን ኪንግ ለመስራት 50 ሚሊዮን ዶላር ፈጅቷል። ፊልሙን ፕሮዲውስ በማድረግ እንዲሰራ የረዳችው ካቲ ሹልማን እንደምትለው ሆሊውድ ፊልሙን በገንዘብ እንዲደግፍ ለማድረግ ከፍተኛ ትግል ተደርጓል።
Black Panther opened a certain door, right? The Black Panther said, imagine an African nation with a
Black Panther. የተወሰነ በር ከፍቷል አይደል? ብላክ ፓንተር አፍሪካ ተጽዕኖ አድራጊ መሆን ቢችል ብለን በአይነ ህሊናችን እንድንስል ያደረገን። እኔ ደግሞ ለምን በአይነ ህሊናችን ብቻ እንስላለን? በእውነተኛው ዓለምም ተጽዕኖ ማድረግ የሚችል ተቋም ያለው በአፍሪካ ነው ላለው። እነዚህ ሁሉ ወደፊት የምናልፋቸው ደረጃዎች ናቸው።
በፊልሙ የተሳተፉት ተዋናዮች ለውጊያው ትዕይንት በከፍተኛ ሁኔታ መሰልጠናቸውን አሜንዛ የተሰኘውን የአጎጂ ተዋጊ ገጸ ባህሪ ወክላ የተወነችው ሺላ አቲም ትናገራለች።
በዓለም ላይ ካየናቸው ጥቂት እጅግ አስደናቂ ተዋጊዎች መካከል የሚመደቡት እነዚህን ሴቶች ለማሳየት ነው የሞከርነው። በትክክል ሰርተን ማሳየት ነው የፈለግነው።
የዳሆሚ ንጉሳዊ ግዛት ሌሎች አፍሪካውያንን ለባርነት በመሸጥ መሳተፉን በመግለጽ ፊልሙ እንዳይታይ የሚጠይቅ የአድማ ጥሪ ተደርጓል። ሆሊውድ ሪፖርተር የተሰኘው ሚዲያ እንደዘገበው ግን በአሜሪካ በነበረው የፊልሙ የመክፈቻ ቀዳሚና ሁድ ብቻ ከተጠበቀው በላይ የሆነ 19 ሚሊዮን ዶላር ገቢ አስገኝቷል። ፊልሙ በይፋ መታየት ከጀመረ በኋላ የተካሄዱ የተመልካቾች ግምገማ መሰረትም ፊልሙን ለመመልከት ትኬት ከገዙ ተመልካቾች መካከል 58 ከመቶ የሚሆኑት ሴቶች መሆናቸውንና 56 ከመቶ የሚሆኑት ደግሞ ጥቁር የፊልም ተመልካቾች መሆናቸውን አመልክቷል።
You know, it is a fact that women are the primary buyers of content.
ሴቶች የየትኛውም ይዘት ቀዳሚ ገዢዎች መሆናቸው የሚታወቅ ነው። ይህ ፊልምን፣ ቴሌቪዥንንና የፊልም ስርጭት አውታሮችንም ይጨምራል። ስለዚህ እየጠየቀን ያለነው ለአናሳው ሳይሆን ለብዙሃኑ ተመልካች ፊልም እንዲሰራ ነው።
በፊልሙ ዙሪያ ውዝግብ ቢነሳም በአፍሪካና ከአፍሪካ ውጪ በሚኖሩ አፍሪካውያን ዘንድ ትልቅ ደስታ መፍጠሩን ሳዋዶጎ ይገልጻሉ።
And they can really identify with it even more.
በተለይ ደግሞ ራሳቸውን በውስጡ ያዩበታል። ዛሬ ጠዋት እንኳን ሁሉም ሰው ፊልሙን ለማየት እንዲሄድ የሚጠይቅ ጽሑፍ በማህበራዊ ሚዲያ ተለጥፎ አይቻለሁ። ምክንያቱም ይህ ፊልም ስለኛ ነው። ስለዚህ በስደት የሚኖር ማህበረሰቦች ፊልሙን ሄደን በማየታችን ኩራት ይሰማናል።
ቪዮላ ዴቪስ ለጥቁር ህዝቦች በተለይም አፍሪካና አሜሪካ ስለሚኖሩ ሴቶች ሌሎች ተጨማሪ ፊልሞች እንዲሰሩ ትፈልጋለች።
የተለመደ ነገር እንዲሆን ማድረግ አለብን። እንደ አውሮፓውያን አቆጣጠር ከ16 12 አንስቶ ሆኖ كزي بتالي ياكم زي هكو ينو ندمان نن يوم سو زي كو يتانال جن نن يام سونن
በፒኔሎፒ ፓኡሉ ለቀረበው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ ቆየ ነበር። አብራችሁን ስለቆያችሁ እያመሰገንን ሰላም ደህና ደሩ።